ወንድ አድማጮቻችን የጌታችን ጸጋና ሰላም ከእናንተ ጋር ይሁን። ይህ የምታደምጡት መልእክት በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን በእሁድ መደበኛ አምልኮ ፕሮግራም ላይ የተቀዳ ትምህርት ነው። መልእክቱን አዳምጣችሁ በሚኖራችሁ ጥያቄም ሆነ አስተያየት www.wangel.org wongel.org ወይንም www.ethiocgc.com or.org ላይ በሚገኘው አድራሻ ልታገኙን ትችላላችሁ። የምትሰሙትን መልእክት እግዚአብሔር ለበረከት ያድርግላችሁ።
እና እንደምትነጠቁ ስንቶቻችሁ ታምናላችሁ?
እግዚአብሔር ስም የተባረከ።
እግዚአብሔር ይመስገን። ጌታ ይመስገን። እንደምን ነው? እንደምትነጠቅ ያታምኝም? ተጋግዘን ብንሆን አፍረን ነው እንደው። የቀረሰው ካለ እጁን መያዝ አለባችሁ። እግዚአብሔር ይመስገን። የጌታ ስም የተባረከ ይሁን። ትላንት በጣም ብዙ ስጸልይ ነበር ማታ ለሊት ኦልሞስት የሹ እንደውም ስጠፋባት የተነጠቅኩ መስሏት አልመሰለኝ። ቼክ ለማድረግ ቤዝመንት መጣን ያገኘችኝና እውነቴን ነው የምነግራችሁ በጣም መጸለይ አለብን። ሪሊ በጣም መጸለይ አለብን። ሪሊ በጣም መጸለይ አለብን። በተለይ እንደው እግዚአብሔር ልባችሁን ካነሳሳ ይሄ ማለት ዝም ብላችሁ የምታረጉት አይደለምና ልባችሁን ካነሳሳ የምሽት ጸሎት እስከ ኦልሞስት ሚድናይትን ያለፈ ጸሎት መጸለይ አለብን። በጣም very very important። ለምን ለነግራችሁ አልችልም። በጣም dynamic change በህይወታችሁ ታያላችሁ። ጸሎት በጣም ትልቅ ነገር ነው። አሁን በደቀ መዝሙር ትምህርት ስለ ጸሎት እንማራለን። ስለዚህ ጸሎት እጅግ በጣም ትልቅ ነገር ነው። ጸሎት የህይወታችንን ኳሊቲ ይመዝናል ያሳያል። ምክንያቱም ጌታ ኢየሱስ ክርስቶስ እንዴ ነው ጸሎትን ዋና አድርጎ ነው ለደቀ መዛሙርቱ ያስተማራቸው። እነሱም እንዲማሩ ጠይቀውታል። ምሳሌ ሆኖ አሳይቷቸዋል። ጸሎት እግዚአብሔር በቃሉ እኛን ይናገረናል። እኛ ከእግዚአብሔር ጋር የምንነጋገርበት መነጋገሪያ ነው። ኮሙኒኬት ማድረጊያ ነው። የሃይማኖት ስራ አይደለም። ከምንወደው አምላክ ከእግዚአብሔር ጋር ግንኙነት ነው። ፍቅር ከእግዚአብሔር ጋር ሲጠፋ ብዙ ነገሮች የህይወታችንን አቅጣጫ ይወስናሉ ብለን የምንላቸው ከእግዚአብሔር ውጭ ብዙ ነገሮች ስናስተናግድ መጸለይ ይጠፋል። ስለዚህ በዚህ በመጨረሻው ዘመን አንዱ የምናየው ነገር ጥቂት ጥቅሶችን ካየን በኋላ ስለ ጸሎት ብናይ በጣም ጥሩ ይመስለኛል። ምክንያቱም ጌታ በመጽሐፍ ቅዱስ በሉቃስ ወንጌል ላይ ይሄንን ነው ስለ መጨረሻው ዘመን የተናገረው። እግዚአብሔር የተመሰገነ ይሁን። ሉቃስ ምዕራፍ 21 ላይ ጌታ ኢየሱስ ክርስቶስ እንዴት እንደሚናገር ተመልከቱ። እንግዲህ ሊመጣ ካለው ቁጥር 36 ላይ ነው ያለው። ከዚህ ሁሉ ለማምለጥ በሰው ልጅን ፊት ለመቆም እንድትችሉ ስትጸልዩ ሁሉ ጊዜ ምን አርጉ ይላል? ትጉ ይላል። ድሮ በጣም በጌታ ልጅ ያለው በጣም ስለ ጸሎት ሳነብ ልቤን የነካኝ አንድ በጣም ጥቅስ ነበር ውስጤ የቀረና watch and pray የሚል እና watch and pray እና ይሄንን በእንግሊዝኛ በጣም አድርጎ ልቤን ይዞት ስለነበረ ወንድማችን ለማን እሁድ የሰበኩትን ስብከት እዚህ ላይ እንደጻፈ ልቡ ተነክቶ ልክ በድርብ ጽፈት ጽፌ ቤቴ በራፍ ላይ ልክ ለወጣ ስል አየዋለሁ ስጋባም እንዳይዋርጌ ጽፌ ነበር። watch and pray እያንዳንዱን ነገር ምን ያደረገን ነው ማየት አለብን። በመንፈሳችን ያለንበትን ዓለም እያየን መጸለይ አለብን። watch and entertain yourself አይደለም ያለው። ምን አድርገን ያለው? engage yourself through prayer። እግዚአብሔር የተመሰገነው። በዚህ ዓለም ላይ የምናየው ምን ሰማው ነገር ሁሉ ሆንዲ ሊሆን ነው እንዲ ሊሆን ነው አይደለም። watch and pray watch and pray ና ይሄንን እግዚአብሔር እንደው በደንብ እንድንመለከት እግዚአብሔር ይርዳን። ጌታ የተመሰገነ ይሁን። መነጠቅን አስመልክቶ የሚናገሩ በርካታ ጥቅሶችን አብረን እንዲሁ ሪቫይዝ ለማድረግ እንዲረዳችሁ እንመለከታቸዋለን። መነጠቅን አስመልክቶ የሚናገሩ ጥቅሶችን ና ደጋግሜ እንደነገርኳችሁ የተለያዩ ክርስቲያኖች የተለያየ ቪው አላቸው። አንዳንዶች ከመከራው በኋላ ነው የምንነጠቀው፣ አንዳንዶች ከመከራ መሃል ነው የሚሉ አሉ፣ እና አንዳንዶች ደግሞ ከመከራ በፊት ነው የሚሉ አሉ። እና ነዚህን ሁኔታዎች በልበ ሰፊነት ከክርስቲያኖች ጋር የምንነጋገረው ነው እንጂ አንዱ አንዱን ሐሰተኛ ያያለ የሚባባለው ነገር አይደለም። ስለዚህ ኢየሱስ ክርስቶስ እኔ እንደሚገባኝ በብዙ ሁኔታ ጌታ ኢየሱስ ክርስቶስ ለቤተ ክርስቲያንን ከዚህ ዓለም ነጥቆ ለመውሰድ ይመጣል። ያ መምጣቱ ከዳግመኛ ምጽአት ጋር አንድ አይደለም የሚል አቋምና መረዳት ነው ያለኝ። በተለያዩ ጊዜያቶች በዚህ ነገር አመነታ ነበር፣ ግን ያው ምንድነው መሐል ሰፋሪ መሆን ብዙ ጊዜ አስቸጋሪ ነው አይደለም? እና ግን ሁል ጊዜ ግን ሳስተምር ለሰዎች እድላቸው የመምረጥ ኮንቪንስድ የሆኑበትን ፖይንት የመመልከት እድል አላቸው። እና ራእይን መጽሐፍ ሁለት አመት አስተምር ያለው እና በማስተምርበት ጊዜ የተለያዩ ቪዎችን ትርጉሞችን እንዲያው ያደረኩ ነው ያስተማርኩት። ስለዚህ አሁንም ለእናንተም ምንም እንኳን በዝርዝር ብዙ ነገሮችን ላስተምር ሰፊ ነገር በዚህ ለማጥፋት ባልፈልግም የጌታን መምጣት አስመልክቶ የተለያዩ ቪው እንዳለ ሁልጊዜ በልበ ሰፊነት ማየት ጥሩ ይሆናል። እና እግዚአብሔር የተመሰገነ ይሁን አሁን እዚህን መናያቸውን ጥቅሶች እንድናስተውላቸው እግዚአብሔር እንዲረዳን አጭር ጸሎት እናረጋለን። አምላካችን ሉል እግዚአብሔር የቃል ደጆች ይከፈቱልን፣ በምንሰማው ቃል መታነጽን መገንባትን ጌታ ሆይ አቤቱ አምላካችን ሆይ ተስፋንና እምነትን እንድትሞላን እንጸልያለን። ይህ ጊዜ በኃይል በስልጣን ስር ይሁንልን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። ያው መሰረታዊ የሆነው ነገር ሁሉ ጊዜ ጥክስ በየምለው በበኩሌ በጣም ስትሮንግሊ ኮንቪንስድ መሆንበት ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 እስከ 3 ነው። ይሄ ቃል በጣም የተለየ ነገር እንደሚናገር ችላ ልንል አይገባም። ጌታ ኢየሱስ ክርስቶስ ይሄንን ለደቀ መዛሙርቱ ያለው መታሰቢያውን ራት ከሰጠ በኋላ ነው። እና ልባቸው ደቀ መዛሙርቱ ታውቋል። ጌታ ኢየሱስ ከነሱ እንደሚሄድ እየነገራቸው አዝነዋል። በእግዚአብሔር እመኑ ይላቸዋል፣ ልባችሁ አይታወክ። በእኔ ደግሞ እመኑ ይላቸዋል፣ በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኳችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁና፣ ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ምን አረጋችኋለሁ ወስዳችኋለሁ፣ ወደሚሄድበትም ታውቃላችሁ መንገዱንም ታውቃላችሁ ይላቸዋል። ስለዚህ ጌታ ኢየሱስ ክርስቶስ መጥቶ ሊወስዳቸው ነው የሚናገረው። ይህንን ሁኔታ ከጌታ ዳግመኛ ምጽአት ጋር አወዳድረን መመልከት አለብን። የጌታ ዳግመኛ ምጽአት የሚካሄደው በዘካርያስ ምዕራፍ 14 ላይ አውጥተን ብንመለከት የጌታ ዳግመኛ ምጽአት የሚካሄደው አይሁዳውያኖች እስራኤላውያኖች ኢየሩሳሌም በምትከበብበት ጊዜ የይሁዳን ህዝብና ኢየሩሳሌምን ለመታደግ ነው ጌታ የሚመጣው። ይሄ ግን በዚህ ቦታ ላይ ያለው ግን ጌታ የሱ የሆኑትን ወደ እርሱ ለመውሰድ ነው። እነዚህን ሁለት አመጣጦች አንድ ላይ ማድረግ በጣም አስቸጋሪ ነው። እና ከመከራ በኋላ ነው የምንነጠቀው የሚሉ አንዳንድ አማኞች የሚናገሩት ጌታ ኢየሱስ ዳግመኛ ሲመጣ መነጠቅ ይካሄዳል ብለው ይላሉ። እና ዳግመኛ ሲመጣ መቼ ነው የሚካሄደው? ኤግዛክትሊ ጌታ የሚመጣው ያው በዘካርያስ ላይ እናንብበው ምዕራፍ 14 ላይ ጌታ ኢየሱስ ክርስቶስ የሚመጣበት ታሪካዊ ሁኔታ ለመምጣቱ ምክንያት የሆነው ነገር የአርማጌዶን ጦርነት እንደሆነ ይታያል። ስለዚህ ይሄ የሆነ እንዴት ነው ጌታ ኢየሱስ ክርስቶስ ቤተ ክርስቲያንን የሚወስዳት ለሚለው ብዙ ውስብስብ የሆኑ ጥያቄዎች የሚያስነሱትን በትክክል ልብ የሚያሳርፍ መልስ መስጠት አይችሉም። ምዕራፍ 14 ላይ እነሆ የእግዚአብሔር ቀን ይመጣል፣ ብዝበዛሽንም በውስጥሽ ይካፈላሉ። የአርማጌዶን ጦርነት አሕዛብንም ሁሉ በኢየሩሳሌም ላይ ለሰልፍ እሰበስባለሁ፣ ከተማይቱም ትያዛለች፣ ቤቶችም ይበዘበዛሉ፣ ሴቶች ይነወራሉ፣ የከተማይቱ እኩሌታ ለምርኮ ይወጣል፣ የቀረው ሕዝብ ግን ከከተማ አይጠፋም፣ እግዚአብሔርም ይወጣል፣ በሰልፍም ቀን እንደተዋጋ ከነዚያ አሕዛብ ጋር ይዋጋል። በዚያም ቀን እግሮቹ በኢየሩሳሌም ትይዩ በመስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ። ደብረ ዘይትም በመካከል ወደ መስራቅና ወደ ምዕራብ ይሰነጠቃል። እጅግም ታላቅ ሸለቆ ይሆናል። የተራራው እኩሌታ ወደ ሰሜን እኩሌታ ወደ ደቡብ ይርቃል። የተራሮችም ሸለቆ እስከ አጸል ይደርሳልና በተራሮች ሸለቆ ትሸሻላችሁ። በይሁዳ ንጉስ በኦዚያን ዘመን ከሆነው ከምድር መናወጥ ፊት እንደሸሻችሁ ትሸሻላችሁ። አምላኬ እግዚአብሔር ከቅዱሳኑ ሁሉ ጋር ይመጣል። በዚያም ቀን በረዶና ውርጭንጂ ብርሃን አይሆንም። አንድ ቀንም ይሆናል፣ እርሱም በእግዚአብሔር ዘንድ የታወቀ ይሆናል። ቀንም አይሆንም፣ ሌሊትም አይሆንም፣ ሲመሽም ብርሃን ይሆናል። በዚያን ቀን የሕይወት ውሃ ከኢየሩሳሌም ይወጣል። እኩሌታው ወደ ምስራቁ ባህር፣ እኩሌታውም ወደ ምዕራቡ ባህር ይሄዳል። ይህ በበጋና በክረምት ይሆናል ይላል። ልታነቡ ትችላላችሁ በሙሉ። ምንድን ነው ይሄ ክፍል የሚያሳየን? ጌታ ኢየሱስ ክርስቶስ ዳግመኛ ለመምጣቱ ምክንያት የሚሆነው ኢየሩሳሌምና የአይሁድ ሕዝብ በዙሪያቸው የተሰበሰቡ አሕዛብ ሁሉ ሊያጠፏቸው ሊወጓቸው ባለበት ጊዜ ነው ጌታ የሚመጣው። ይሄ የጌታ መምጣት እንደምናነበውና እንደምንመለከተው ኢየሩሳሌምን ለማጥፋት አይሁድን ለማጥፋት ጸረ ክርስቶስ ጸረ እግዚአብሔር የሆነ አቋም ያለውን ኃይል ሁሉ ጌታ ከደመሰሰ በኋላ ኢሚዲየትሊ ወደ ሺው ዓመተ ክርስቶስ መንግስት የመግባት ሂደት ነው የሚታየው። መነጠቅ እዚህ ውስጥ አይታይም። ምናልባት በብሉይ ኪዳን ላይ ስለሆነ ብቻ እንዳንል በራእይም ላይ ስትመለከቱ የቤተ ክርስቲያንን መነጠቅ በዳግመኛ ምጽአቱ ላይ አይታይም። ስለዚህ ጌታ ኢየሱስ ክርስቶስ ሲግኒፊካንት በሆነ መንገድ በዮሐንስ ወንጌል ላይ አዝነው ተክዘው ለነበሩት ለነዚህ ደቀ መዛሙርት በእግዚአብሔር እመኑ፣ በእኔም እመኑ፣ በአባቴ ቤት ብዙ መኖሪያ አለ፣ እንዲህ ባይሆንስ ባልኳችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ ሄጄም ስፍራ ባዘጋጅላችሁ እኔ ባለውበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። እነዚህን ሁለቱን አብሮ ማገናኘት እጅግ በጣም አስቸጋሪ ነው። ስለዚህ ጌታ ኢየሱስ ክርስቶስ ዳግመኛ ሲመጣ ወደ እኔ እወስዳችኋለሁ ያላቸውን ክርስቲያኖች ወዴት ነው የሚወስዳቸው? እኔ ባለውበት እናንተ እንድትሆኑ ስላለ ይዟቸው እንደሚሄድ ግልጥ የሆነ መልእክት እንደሆነ እናያለን። እግዚአብሔር የተመሰገነ ይሁን። በዚህ በምዕራፍ 14 ዘካርያስ ላይ ስንመለከት በዳግመኛ ምጽአቱ ጊዜ ከቅዱሳኑ ጋር ይመጣል ይላል። ተነጥቀው የነበሩት ክርስቲያኖች ከጌታ ጋር አብረውት ለሺው ዓመት መንግስት እንደሚመለሱ ነው የምናየው እንጂ ከምድር ላይ ሲወሰዱ አይደለም። ይህንን በጣም ልብ ማለት አለብን። በዚህ በሺው ዓመት መንግስት ጊዜ እግዚአብሔርን የማያምኑና እግዚአብሔርን የሚያምኑ በሁለት ወገን ተከፍለው በመጽሐፍ ቅዱስ ውስጥ የምናያቸው በማቴዎስ ወንጌል ምዕራፍ 25 ላይ ነው። በማቴዎስ ወንጌል ምዕራፍ 25 ላይ ስንመለከት ጌታችን ኢየሱስ ክርስቶስ እረኛ በጎቹን ከፍየሎቹ እንደሚለይ የሰው ልጆችን የሚለይበት ጊዜ ያ ጊዜ እንደሆነ በዳግመኛ ምጽአቱ ጊዜ ይሄ እንደሚሆን እንድንረዳ ነው የምንሆነው። በርካታ የእግዚአብሔር ሰዎች በዳግመኛ ምጽአት ጊዜ በጎች ከፍየሎች የሚለዩበት ጊዜ እንደሚሆን ያምናሉ። ለምን? በሺው ዓመት የክርስቶስ መንግስት ጊዜ ውስጥ በጎች ሆነው ወደ ሺው ዓመት መንግስት እንዲገቡ እድል የሚሰጣቸው በታላቁ መከራ ጊዜ ጌታን ያመኑና የተከተሉ ወይም ጌታን የፈለጉ ሰዎች ናቸው። እንግዲህ አስቡት፣ ከታላቁ መከራ በኋላ ቤተክርስቲያን የምትነጠቅ ከሆነ በዚያን ጊዜ ቤተክርስቲያን ትነጠቃለች ስንል በዚያን ጊዜ ያሉትን አማኞች ሁሉ ነው ቤተክርስቲያን አድርገን ማየት ያለብን። እይታው እንደዛ ነው መሆን ያለበት። ስለዚህ ያመኑ ሁሉ ከተነጠቁ ጌታችን እንዳለው በጎችና ፍየሎችን የሚለይ ከሆነ በጎቹ ደግሞ የምድር ወራሾች ካልሆኑ ሁሉም ከተወሰዱ ማን ነው በሺው ዓመት መንግስት የሚኖረው የሚል ጥያቄ ነው። የትኛው ይተርፋል ሁሉም ከተወሰዱ? አይ የለም፣ ካሉት መካከል ተመርጦ የተወሰኑ ነው የሚል ትምህርት ደፍሮ ያስተማረ የለም። ስለዚህ ቤተ ክርስቲያንን ለብቻዋ ተነጥላ ሌሎቹ የምድር ወራሾች ጆቫዊ ተነሶች እንደሚሉት ጆቫዊ ተነሶች አሁን ሲያምኑ ምን ይላሉ? የሰማይ ወራሾችና የምድር ወራሾች አሉ። ታናሽ መንጋና ታላቅ መንጋ አለ። ታናሹ መንጋ 144,000 ነው። ታላቁ መንጋ ማንንም ሊቆጥራቸው የማይችል ሺውን ዓመት የክርስቶስን መንግስት ከዛ ምድር ለዘላለም የሚወርሱ ናቸው ብለው ያስተምራሉ። ነገር ግን 144,000 መቼ መመረጥ ጀመሩ ብትሏቸው ጆቫዊት ነሶች የሚናገሯቸው ከባለ 50 ጊዜ ጀምሮ ክርስቶስን የሚከተሉት በሙሉ 144,000 ይሆናሉ። አንዳንዶቹ ታማኝነታቸውን አግዱለው ቦታቸውን ስለለቀቁ በእነሱ ፋንታ አንዳንዶች ዘንድሮም ሊመረጡ ይችላሉ ይላሉ። እነዚህ 144,000 በምን እናቃቸዋለን ስትሏቸው ከህይወታቸው ፍሬ አስተውቃሉ፣ የመንፈስ ፍሬ አፈራሉ እና የጌታ ምራት ሲወሰድ የሚወስዱት እነሱ ብቻ ናቸው ይላሉ። ዋች ታወሮች የጌታ ምራት በሚወስዱበት ጊዜ ማንም ሰው የቤተ ክርስቲያናቸው ወይም የጉባኤያቸው አባል የሆነ የነሱ ድርጅት ተከታይ የሆነ ሰው የጌታ ምራት አይወስድም። 144,000 የሆነ ብቻ ነው። 144,000 መሆኑን ሰውየው በምን ያቃል ቢባል መንፈስ ያስገድደዋል እና በግድ እንዲወስድ ያደርገዋል። ያ ሰው እንደዛ ሊወስድ ይችላል። እንደዚህ ያለ ትምህርት መጽሐፍ ቅዱስ ውስጥ በፍጹም እንግዳና የትም ቦታ አንድ ጥቅስ እንኳን እንደ በፈለገ አይነት ጉተታ ለጥጠን ብንተረጉመው በእንዲህ ያለ መንገድ መጽሐፍ ቅዱስ እንድንተረጉም መጽሐፍ ቅዱስ አያሳይም። 144,000 ሲመረጡ ምናየው በታላቁ መከራ ጊዜ ነው። ራይ መጽሐፍ ላይ በምዕራፍ 7 ላይ سنመለከት ይሄንን በግልጽ ያሳየናል። አያችሁት? የሚመረጡበትን ጊዜ የሚታተሙበትን ጊዜ በግልጽ ያስቀምጠልናል ራይ ላይ ስናይ ራይ ምዕራፍ 7 ላይ። ከዚህ በኋላ በአራቱ በምድር ማዕዘን ቆመው አራቱ መላእክት አየው እነርሱም በምድር ቢሆን ይላል። አያችሁት? ወይም በባህር በማንም ዛፍ እንዳይነፍስ አራቱን የምድር ነፋሳትን ያዙ። የያው አምላክ ማህተም ያለው ሌላ መልአክ ከፀሐይ መውጫ ሲወጣየው ምድርንና ባህርን ሊጎዱ ለተሰጣቸው ለአራቱ መላእክት በታላቅ ድምጽ እየጮኸ የአምላካችንን ባሪያዎች ግንባራቸውን እስክናተማቸው ድረስ ምድርን ቢሆን ወይም ባህርን ወይም ዛፎችን አትጉዱ አላቸው። የታተሙትንም ቁጥር ሰማው። ከእስራኤል ልጆች ነገድ ሁሉ የታተሙት 144,000 ነበሩ ይላል። ይሄ ምሳሌ አይደለም። ይሄ ምሳሌ በፍጹም ሊሆን አይችልም። እስራኤላውያኖች ኢየሱስን ይሰቀል ይሰቀል ብለው አሳልፈው ከሰጡት በኋላ ቤተክርስቲያንን በባለ 50 ጊዜ ጀምሮ ሲያሳድዱ ከሆኑ በኋላ በዚህ ጊዜ አይሁዳውያኖችን እንደገና እንደዚህ ማሰብ እንዴት ይቻላል? ይሄ ትንቢታዊ የሆነ የብሉይ ኪዳን ትንቢት ሊፈጸም የእግዚአብሔር መልእክት ካልሆነ። ስለዚህ ከእስራኤል ነገድ እግዚአብሔር 144,000 የሚሆኑትን ያመጣቸዋል። እያንዳንዳቸውን ጌታ ያቃል። እኔና እናንተን ከጨለማ ወደሚደነቀ ወደ ክርስቶስ መንግስት ያፈለሰን እግዚአብሔር እነሱንም የሚጎበኝበት ጊዜ ይመጣል። እነዚህ 144,000 ዩኒክ የሆነ ሚሽን ያላቸው ናቸው። ምዕራፍ 7 ታላቁ መከራ የሚጀምረው ውድ ወገኖቼ ከምዕራፍ 6 ጀምሮ እንደሆነ ማስተዋል አለብን። ይህ ታላቁ መከራ ከተጀመረበት ጊዜ ጀምሮ ሚታተሙት 144,000 ከእስራኤል ነገድ እንደሆኑ በዝርዝር እያንዳንዱን ነገድ ስማቸውን እየጠቀሰ ጽፏል። በዚህ በታላቁ መከራ ጊዜ እነዚህ 144,000 ልዩ የሆነ ተልእኮ አላቸው። የሚያስገርም መንፈሳዊ ሥራ ሊሰሩ ወንጌልን ሊያዳርሱ እግዚአብሔር የመረጣቸው ናቸው። እግዚአብሔር የተመሰገነ ይሁን። ስለዚህ በታላቁ መከራ ውስጥ 144,000 አለ አይደለም የምድር ወራሾች እንደሆኑ እንዳልሆኑ አድርጎ ሰዎችን ለመክፈል ጆቫዊ ተነሶች የሚጠቀሙበት ትርጉም በፍጹም ትክክል አይደለም። እኔ አንድ ጊዜ አስተውሳለሁ የዋች ታወሮች ጋር ስከራከር ድሮ በነበረበት ጊዜ አንድ የዋች ታወር ቤተ እምነት አስተማሪ የነበረ ሰው ጋር እንጫወት ነበር እንነጋገር ነበር። እንዴ የነሱ የትርጉም መጽሐፍ የራይ መጽሐፋቸው ምን ይላል? 24ቱ ሽማግሌዎች ማን ናቸው ብትሏቸው የ144,000 ምሳሌዎች ናቸው ይላል። እንዴ ምራፍ 14 ላይ ቆ 144,000 ቆመው በእነሱ ፊት ሲዘምሩ የውልኩ አላልኩና አነበብኩለት። እንዴ አንተ መስታወት ፊት ቆመ ለራስ ተዘምር የለም ወይ እንደዛ እኮ ማለት ነው አለ እግዚአብሔር ያሳያችሁ እንደዚህ ያለ አይነት ትርጉም ምን አይነት የዞረበት ትርጉም እንደሆነ እና 24ቱና 100 አሁን እኔ ፎቶ ምናልባት መስታወቴ 10 ያረጋኝም ይችላል እንደ አንግል ፈጥረለት በተለያየ አይነት መንገድ 24ና 144 ሺህ እንዴት ነው ስም ይሆን መንግስተ ሰማይ መስታወት አለ ብሎ ማመን የተዘበራረቀ ትርጉም ሃይማኖት መሆን አይችልም ለዚህ ነው ከመከራ በፊት ከመከራ በኋላ የሚሆነውን ዶግማቲክ ስታንድ ወስደን ምንከራከርበት ሳይሆን በእግዚአብሔር ቃል ላይ የተነገረውን ነገር ለመመርመር ለማጥናት ሌሎችንም ለማዳመጥ በምንችልበት ልበ ሰፊነት እንወስዳለን እንጂ መጽሐፍ ቅዱስ የማይለውን ነገር ሁሉ በግድ እንዲህ ነው ብለን አክርሮ መሄድ ስህተት ላይ ይጥላል። ካን ኢማጂን የዋች ታወር እምነት የጌታን ራት ለመውሰድ ብቁ ናቸው የሚላቸው የ144,000 ቅሬታዎች የሆኑ ጥቂት ሰዎች ብቻ ናቸው። አንድ መታሰቢያ ሲወስዱ 144,000 ከሌለ የተዘጋጀው ህብስትና ጽዋ ማንም ሳይቀምሰው ይሄዳል። ለኃጢአታቸው የሞተላቸው ኢየሱስ ክርስቶስን መታሰቢያውን ለመውሰድ የሚነፍግ ሃይማኖት እርጉም የሆነ እምነት ነው ይሄ። በጣም የተረገመ እምነት ነው እንደምለው። ስለዚህ ኢየሱስ ክርስቶስ ቤተክርስቲያን ዩኒክ ነገር ነች as a whole ሐዋርያቶች እኛ አገራችን በሰማይ ነው ብለዋል። እግዚአብሔር የተመሰገነ ይሁን። ከዚያም የሚመጣው መድኃኒትን ኢየሱስን ተጠብቃለን እሱም የሰጠው ተስፋ መጥቼ ወስዳችኋለሁ እኔ ባለሁበት ትሆናላችሁ ብሏል። ይሄንን ሁኔታ የተስፋ የተሰጣት ቤተክርስቲያን ዩኒክ ነች። በብሉይ ኪዳን አልተጠቀሰችም። ለእስራኤላውያኖች የተነገረው የብሉይ ኪዳን ትንቢት እስከ ክርስቶስ መምጣትና እስከ ሞቱ ብቻ ሳይሆን ቤተክርስቲያንን አልፎ ዘሎ እስከ ፍጻሜ ዘመን ድረስ የሚሄድ ትንቢት እንደሆነ ያነበብኩላችሁ ቢያንስ ዘካርያስ ምዕራፍ 14 ማስረጃ ይሆናል። ስለዚህ ጌታችን ኢየሱስ ክርስቶስ እነዚህን አይሁዳውያኖችን በመጨረሻ ዘመን ላይ የሰጣቸውን ተስፋ ሊፈጽም የሚችል ጌታ እንደሆነ መርሳት የለብንም። በመጨረሻ ዘመን ላይ በብሉይ ኪዳን የተሰጣቸው ተስፋ ይፈጸማል። ብዙ የመጽሐፍ ቅዱስ ተርጓሚዎች በርካታ እግዚአብሔር ሰዎች በብዙ ነገር መታከብሯቸው መጽሐፍቶቻቸው በስነ መለኮት ትምህርት ቤት ውስጥ ቴክስት ቡክ ሆኖ የሚወሰዱ ሁሉ አንዳንዶቹ እስራኤልን በቤተክርስቲያን ተክተው ውድ ወገኖች ሪፕሌስመንት ቲዮሎጂ ይባላልና እስራኤልን በእስራኤል ፋንታ ቤተክርስቲያንን ወክለው ከዛ በኋላ ለእስራኤል የተነገረው ሁሉ በቤተክርስቲያን ይያዩ ነው የሚመለከቱት። ይሄ ትክክለኛ ትርጉም አይደለም። የቱንም ያህል እነዚህ እግዚአብሔር ሰዎች ትክክለኛ ትምህርት በብዙ ነገር ቢያስተምሩ እስራኤል የሚድኑበት እድል አላቸው። ሮሜ መጽሐፍ ላይ እንመልከት የእግዚአብሔር ቃል ምን እንደሚል። ሮሜ ምዕራፍ 11 እግዚአብሔር ተመሰገነ ይሁን። እስራኤላውያኖች የመዳን ተስፋ አላቸው። ምዕራፍ 11 ቁጥር 25 እና 26 ወንድሞች ሆይ ልባሞች ሆናችሁ እንዳይመስላችሁ ይህን ምስጢር ታውቁ ዘንድ ወዳለሁ የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው። አያችሁት? የአሕዛብ ሙላት ይላል። ምን ማለት ነው የአሕዛብ ሙላት? አያችሁት? እግዚአብሔር የአሕዛብ ዘመን ነው አሁን ያለንበት ጊዜ በመጽሐፍ ቅዱስ ትንቢት። ነገር ግን በዚህ በአሕዛብ ዘመን ውስጥ እግዚአብሔር አሕዛብን ወደ ራሱ የሚሰበስብበት ጊዜ ነው። ህዝቤ ያልሆነውን ህዝቤ ለዋለው የሚለው ትንቢት እየተፈጸመ ያለበት ጊዜ እንደሆነ እንመለከታለን። አያችሁት? ያልተወደዱ የተባሉትን የወደደበት የእግዚአብሔር ፍቅር የተገለጠበት ጊዜ ነው። ስለዚህ መጽሐፍ ቅዱስ ምን ይላል? አይሁዳውያኖች መሲሁን ኢየሱስ ክርስቶስን ከካዱት በኋላ ሐዋርያቶች እድል ሰጧቸው እንደገና ሁለተኛ እና ንስሐ እንዲገቡ ጌታን እንዲቀበሉ። በመጀመሪያ ምን ጊዜም የእግዚአብሔር ባሪያዎች ለአገልግሎት በሚሄዱበት ጊዜ መጀመሪያ ምኩራብ ነው የሚሄዱት። ሐዋርያው ጳውሎስን በሐዋርያት ሥራ ብትመለከቱ ምኩራብ ይሄዳል፣ ይነግራቸዋል። እምቢ ሲሉት እንግዲህ ወደ አሕዛብ እንሄዳለን እና ከዚህ በኋላ ኃላፊነቱ የእናንተ ነው፣ ደሙ በእናንተ ላይ ነው እያሉ ጫማቸውን አያራገፉባቸው። አልሰማ ሲሏቸው ወደ አሕዛብ ይሄዳሉ። ለብዙ ጊዜያቶች ሐዋርያቶች በሕይወት በነበሩበት ጊዜ አይሁዳውያኖች እንዲድኑ በተቻላቸው መጠን ብዙ ጥረት አድርገዋል። ይሄ በጣም መረሳት የለበትም። ሐዋርያው ጳውሎስ በሮሜ መጽሐፍ ላይ እንዴት እንደሚናገር ተመልከቱ። ወንጌል በወንጌል አላፍርምና አስቀድሞ ለአይሁዳው ይላል። ለምን? ምክንያቱም አይሁዳውያኖች ብዙ ተስፋ የተጎዘጎዘላቸው ስለሆነ የነሱ መዳን ለሌሎች የመትረፍ ባህሪ አለው። ለዚህ ነው ሐዋርያቶች አይሁዳውያኖች የነበሩት ለአህዛብም ሐዋርያ ሆነው ወንጌል ሊሰብኩ የቻሉት። ስለዚህ አይሁዳውያኖች ቢድኑ ደህንነታቸው ለበረከት የመሆን እድል አለው። አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ይላል። ጌታም ራሱ ሲነግራቸው በይሁዳ በኢየሩሳሌም በይሁዳ ከዛም በሰማርያ ከዛም እስከ ምድር ዳር ከየት ጀምረው መሄድ እንዳለባቸው ተነግሯቸዋል። ነገር ግን ከተወሰነ ጊዜ በኋላ ብዙ ፎከስ ያደረጉ የነበሩት እስከ ምዕራፍ 15 ስትመለከቱ አይሁዳዊነትና ክርስትና ድንበር ያላበጀባቸው ጊዜያቶች ነበሩ። ድንበር ያላበጀበት ምክንያቱም ሰዎች ክርስቲያን አህዛብ በሚሆኑበት ጊዜ ቤተክርስቲያን ግራ የተጋባችበት ጊዜ ነበር። ስለዚህ አይሁዳዊነት ከክርስትና ራሱን ተለይቶ አይታይም ነበር። በሐዋርያት ሥራ ምዕራፍ 15 ላይ ስንመለከት ይሄ ሁኔታ ችግር ፈጥሮ ቤተክርስቲያንን ያወያየ እንደሆነ እንመለከታለን። ከተወሰኑ ዓመታት በኋላ ሲታይ ቤተክርስቲያኖች አይሁዳውያኖች ያሉበትና አይሁዳውያኖች የሌሉበት አይነት ሆኖ የአይሁድና የአህዛብ ቅልቅል ሆኖ ይታያል። አንዳንድ ነገሮችን ከጽሑፎቹ ሲታይ በርካታ አይሁዳውያኖች የሚኖሩበትን ቤተክርስቲያን እንዳለ ይታያል። ከጥቂት ዓመታት በኋላ ግን ቤተክርስቲያን ሂደቷ ሲታይ እንዳለ የአህዛብ ቸርች እየሆነች አይሁዳዊነትና ክርስትና እየተለየ መጣ። በክርስቲያኖችና በአይሁዶች መካከል ኮንፍሊክት መጣ። ሁለቱ ግራና ቀኝ ሆነው ተለያዩ። አያችሁት? እንደውም በታሪክ ብዙ ክርስቲያኖች ተለያዩ ቤተ እምነቶች አይሁዳውያኖችን ለማንገላታት ለማሳደድም ምክንያትም እንደሆኑ ብዙ ግፍም እንደሰሩ ታሪክ ይመዘግባል። ስለዚህ አይሁድነትና ክርስትና ከአይሁድ ጋር በብሉይ ኪዳን ተያይዞ የመጣው የክርስቶስ ወንጌል መጽሐፍት ተናገሩ እያሉ አይሁዳውያኖች እየሰበኩት የነበረ ወንጌል ክርስትናን ለብቻው እያደረገ የክርስቶስ ቤተ ክርስቲያን በአህዛብ ብቻ ተጠለቀለች። አይሁዳውያኖች አይድኑም ማለት አይደለም። እዚህም እዛም አንዳንድ ሰዎች ቢድኑም የቤተ ክርስቲያን ነገር ዩኒክ ሆነ። ስለዚህ ቤተ ክርስቲያንን ስንመለከት የአህዛብ ብቻ ነች ማለት አንችልም። አይሁዳውያኖችም አሉበት። የአህዛብና የአይሁድ ቅልቅል ነች። አይሁዳዊነትን ስትመለከቱ አይሁዳዊ መሆን ይጠይቃል። ወደ አይሁድ ስርዓትና እምነት ውስጥ መግባት ይጠይቃል። ወደ ክርስትና ግን ለመግባት አይሁድ መሆን አይጠይቅም። እግዚአብሔር የተመሰገነ ይሁን። አይሁዳዊ ሊገባ ይችላል? ይችላል። ክርስቲያን አህዛብ የሆነ ሰው የአይሁድን እምነት ሳይለማመድ ሊገባ ይችላል? ይችላል። የገላትያ መጽሐፍ ይህን ያስተምረናል። ስለዚህ ቤተ ክርስቲያን ዩኒክ ነገር ነች እና ቤተ ክርስቲያንን በመጽሐፍ ቅዱስ ስንመለከታት የክርስቶስ ሙሽራ ነች። ለክርስቶስ እንደታጨን ነው የሚታየው። ቤተ ክርስቲያንን ክርስቶስ ለራሱ ሊያዘጋጅ በተለየ መንገድ እንደሚያያት ይታያል። የእግዚአብሔር ቤተ መቅደስ በአዲስ ኪዳን ውስጥ በብሉይ ኪዳን ለእስራኤላውያኖች ቤተ መቅደስ በእጅ የተሰራ ነው። በአዲስ ኪዳን ውስጥ ግን የክርስትና እምነት ቤተ መቅደሱ ቤተ ክርስቲያን ነች፣ ክርስቲያኖች ናቸው። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ማደሪያ ተብላ መንፈሳዊ ቤት ሆና የምትሰራው ቤተ ክርስቲያን ነች። ቤተ ክርስቲያን በመጽሐፍ ቅዱስ ውስጥ የክርስቶስ አካሉ ነች። እግዚአብሔር የተመሰገነ ይሁን። ከሞት ሲነሳ ኢየሱስ ክርስቶስን እግዚአብሔር የሰጠው ለቤተ ክርስቲያን ነው። ኤፌሶንን ምዕራፍ አንድን እንመልከት ምን እንደሚል። ቁጥር 22 ላይ ሁሉን ከእግሩ በታች አስገዛለት፣ ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው፣ እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። ይችን ቤተ ክርስቲያን ለአይሁዳውያኖች ከተነገረው ተስፋ ጋር ደባልቆ ማየት ተገቢ ነው ብዬ በበኩል ያላምንም። በጣም ብዙ የእግዚአብሔር ሰዎች በዚህ ጉዳይ ላይ ተመሳሳይ መረዳት ያላቸው እንዳሉ የታወቀ ነው። ብዙ መጽሐፍቶች በዚህ ጉዳይ ላይ ተጽፈዋል። ስለዚህ ቤተ ክርስቲያን ዩኒክ ነች። ስለዚህ ቤተ ክርስቲያኔን እሰራለሁ ኢየሱስ የሚሰራት ነች። ለአይሁዳውያኖች የተገባው ተስፋ፣ ለአብርሃም የተገባው ተስፋ፣ ለዳዊት የተገባው ተስፋ፣ እግዚአብሔር በነቢያቶች የነገራቸው ያረጋገጠላቸው በተለያየ ጊዜ የተገባው ተስፋ ለቤተ ክርስቲያን የተገባ አይደለም። አያችሁት? ይህንም በጣም መለየት አለብን። ይሄ ተስፋ የሚፈጸመው በሺው ዓመት የክርስቶስ መንግስት ነው። በታላቁ መከራ ጊዜ አይሁዳውያንን እግዚአብሔር በዚያ መከራ ውስጥ አሳልፋቸዋል። ባለፈው ሳምንት እንዳሳየኋችሁ ያ መከራ ጊዜ የትኛው ነው? የመከራው ጊዜ መጀመሪያው 3 ዓመት ተኩል ነው የኋለኛው ነው የሚለው እኔ ብዙ ምንም ጥቅም ያለው አይመስለኝም። ነገር ግን ስንመለከት በጉ ማህተም ከሚፈታበት ጊዜ ጀምሮ በዓለም ላይ መከራ እንደሚሆን መጽሐፍ ቅዱስ ያሳያል። ያ መከራ አጠቃላይ መከራው ሲታይ ሐሰተኛው ክርስቶስ ከአይሁድ ጋር የተጣላበት ጊዜ ብቻ አይደለም። 7ቱም ዓመት ታላቁ የመከራ ጊዜ፣ ድቅድቅ የጨለማ ጊዜ፣ የክፉ የሆነ ዘመን እንደሆነ እንመለከታለን። ስለዚህ ጌታችን ኢየሱስ ክርስቶስ መጽሐፍ ቅዱስ እንደሚያስተምረን ነቢያቶች እንደሚናገሩት ይሄ የመከራ ጊዜ የያዕቆብ የመከራ ጊዜ ይባላል። እስራኤል ተኮር የሆነ ነው። የዳንኤል መጽሐፍ 70ውን ሱባኤ 7ቱን ዓመት ገንጥሎ 69ኙ እንደተፈጸመ አሳይቻችኋለሁ። በ70ኛው ሱባኤ በ7ቱ ዓመት የሚሆነው አይሁድንና የእስራኤልን ሕዝብ የሚመለከት እንደሆነ አይተናል። ዳንኤል በምዕራፍ 9 ላይ ይህን በግልጽ አስቀምጧል። ሐሰተኛው ክርስቶስ ሲነሳ ከአይሁዳውያኖች ጋር ቃል ኪዳን ሲገባ ከዛ በ7ቱ ዓመት እኩሌታ ቃል ኪዳኑን ሲሰብር፣ ሲክድ፣ ሲያፈርስ በዚያን ጊዜ እስራኤልን ሲያሳድድ የምድር አሕዛብ ሁሉ በኢየሩሳሌምና በአይሁድ ላይ ሲሰበሰቡ በዚያን ጊዜ ኢየሱስ ክርስቶስ በ7ቱ ዓመት መጨረሻ ላይ ለአርማጌዶን ጦርነት የተሰበሰበውን የዓለምን የአሕዛብን ሰራዊት ሁሉ ለመጋደል እንደሚገለጥ ነው የምናየው። የእግዚአብሔር ስም የተባረከ ይሁን። ስለዚህ ያ መከራ ዓላማው ምንድን ነው? አይሁዳውያኖችን ከድንዛዜ፣ አይሁዳውያኖችን ካለማመን፣ ከካዱት ጌታ ጋር የሚታረቁበት፣ ጌታን የሚገናኙበት የምህረት ጊዜ ይሆንላቸዋል። ሮሜ ምዕራፍ 11ን ተመልከቱት ምን እንደሚል። የአሕዛብ ሙላት እስኪገባ ድረስ የአሕዛብ ሙላት በቤተ ክርስቲያን እየሆነ ነው። አሕዛብ የነበርን እየዳንን ነው። ተመልከቱት። ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው። ሙላት ማለት ምንድን ነው? አሕዛብ ሊድኑ የሚገባውን እግዚአብሔር የወሰነውን በቃ ወደ ቤተ ክርስቲያን ወደ አካሌ የእኔ ወደምትሆነው ቤተ ክርስቲያን እየሰበሰብኳቸው በቃ የሚልበት ሙላቱ መሙላቱን የሚያቀሱ ብቻ ነው። እግዚአብሔር የተመሰገነው። ያ ሁኔታ በቃ የሚልበት ጊዜ እስኪመጣ ድረስ የአሕዛብ ሙላት አሁን ነው እየተካሄደ ያለው። እንደዚሁ እስራኤል ደግሞ ከዛ ምን ሆነ? በእስራኤል በአንዳንድ በኩል ቤተ ክርስቲያን እየዳነች ሳለች፣ አሕዛብ እየዳኑ ሳሉ ድንዛዜ በእስራኤል ላይ አለ። ከዛ በኋላ ምን ይላል? እንደዚሁም እስራኤል ሁሉ ይድናል። እስራኤል ሁሉ በሉስቴ። ስለዚህ ኢንዲቪጁዋል ደህንነት ቅድም እንደነገርኳችሁ ዛሬ ባለችው ቤተ ክርስቲያን ሜሲያኒክ ጁ የሚባሉ አሉ። ጌታን እየተቀበሉ ቤተ ክርስቲያን የሚገቡ ሰዎች አሉ። ወደ ካቶሊክ እምነት፣ ወደ ኢቫንጀሊካል እምነት የራሳቸው የሆነ ዲኖሚኔሽን ሁሉ እያበጁ ሜሲያኒክ ጁ እየተባሉ ጌታን የሚያመልኩ አይሁዶች አሉ። ስለዚህ አይሁድ አልባ የሆነች ቤተ ክርስቲያን ነች ማለት አንችልም። ነገር ግን ይሄ ቃል ሲናገር አይሁዳውያኖች እንደ አሕዛብ እንደሚድኑ ሳይሆን ለየት ያለ መጎብኘት ለአይሁዳውያን ሁሉ እንደሚሆን ነው የሚናገረው። አይሁዳውያን እስራኤል ሁሉ ይድናሉ። እንዴት ነው የሚሆነው? መድኃኒት ከጽዮን ይወጣል። ሃሌሉያ። ከያዕቆብ ቤት ኃጢአተኝነትን ያስወግዳል። ኃጢአታቸውን ሲወስድላቸው ከእነርሱ ጋር የሚገባው ኪዳን ይህ ነው ይላል። አዲሱን ኪዳን ከእስራኤል ሕዝብ ሁሉ ጋር ይገባል። መቼ ይሆናል? በሺው ዓመት የክርስቶስ መንግስት ይሆናል። እግዚአብሔር የተመሰገነ ይሁን። በወንጌል በኩል ስለ እናንተ ጠላቶች ናቸው። ቅድም እንዳልኳችሁ ቤተ ክርስቲያንን አሳዳጆች ሆነዋል። በምርጫ በኩል ግን ስለ አባቶች ተወዳጆች ናቸው። እግዚአብሔር በጸጋው ስጦታና በመጥራቱ ምን አያረግም? ለአይሁዳውያኖች የገባውን ነገር ተሳስቻለሁ አይልም እግዚአብሔር። እግዚአብሔር ነገና ተነጎዳን እንደማያቅሰው አለ አይደለም። እኔ እንዲህ መሆኑን ባቅኖሮ ይህን አንልም እንደሚል አያስብም እግዚአብሔር። እግዚአብሔር በጸጋው ስጦታ በመጥራቱ አይጸጸትም። እናንተ ቀድሞ ለእግዚአብሔር እንዳልታዘዛችሁ፣ አሁን ግን ካለመታዘዛችሁ የተነሳ ምህረት እንዳገኛችሁ፣ እንዲሁ በተማራችሁበት ምህረት እነርሱ ደግሞ ምህረትን ያገኙ ዘንድ እነዚህ ደግሞ አሁን አልታዘዙም። እግዚአብሔር ሁሉን ይምር ዘንድ ሁሉን ባለመታዘዝ ምን አርጓል? ዘክቶታል። አይሁዳውያኖች ከጽዮን የሚገለጠው ኃጢአታቸውን የሚያስወግድላቸውን መሲህ እስኪ ተመልከቱት። ዘካርያስ ምዕራፍ 12 ላይ ምዕራፍ 14 ላይ ተመልክተናል። ምዕራፍ 12 ላይ ኢየሩሳሌም ምትከበብበት ጊዜ እንደሚኖር ምዕራፍ 12 ይናገራል። ኢየሩሳሌምን ከባድ ድንጋይ አድርጋታለሁ ይላል። ይሄው ዜና እየሰማን ነው መታወት። ያ ዘመን የተነገረው ትንቢት ገና ነው ማለት ግን የኢየሩሳሌም ጉዳይ እንዴት ያለ አይነት ሰዓት የሚያነድ ችግር ይሆን እንዳለ ዜናና ትንቢት ተቀላቅለዋል አልኩ ትላንትና በሬዲዮ ሳስተምር። ዜናና ትንቢት ተቀላቅለው ነው ምናየው ዘንድሮ። አያችሁት? ስለዚህ ኢየሩሳሌምን ለመክበብ የሚመጡትን አህዛብ ሁሉ ምዕራፍ 12 ስታነቡት በሙሉ ይሰበሰባሉ። እና ይሄ ከባድ የሆነ የጭንቅ ጊዜ ነው። በዚህ ጊዜ ጌታ ኢየሱስ ክርስቶስ እንዴት እንደሚያረግ ተመልከቱ። አያችሁት? ቁጥር 10 ላይ አያችሁት? ቁጥር 9 ላይ በዚያን ቀን ይላል በኢየሩሳሌም ላይ የሚመጡትን አህዛብ ሁሉ ለማጥፋት እጋደላለሁ ይላል። ማን ነው የሚጋደለው? ኢየሱስ። ክብር ለእግዚአብሔር ይሁን። መሲሁ ኢየሱስ ክርስቶስ ታዳጊ ሆኖ ይጋደላል። በዚያን ጊዜ በዳዊት ቤት ላይ በኢየሩሳሌም በሚኖሩ ላይ የሞገስንና የልመናን መንፈስ አፈሳለሁ። ከጽዮን የሚገለጠው መድኃኒት የንስሐ መንፈስ ይሰጣቸዋል። ክብር ለእግዚአብሔር ይሁን። አገር በሙሉ ህዝብ በሙሉ ይነካል። ከዛ ምን ይሆናል? ወደ እርሱም ወደ ወጉትም ይመለከታሉ። ወንድሜ እዚህ ላይ የጻፈው ምን አስቀረ እንጂ ትላንትና በሬዲዮ ሳስተምር ወደ እኔም ወደ ወጉኝም ይመለከታሉ ነው የሚለው። መጽሐፍ ቅዱስ ብሉይ ኪዳን ይሄ የብሉይ ኪዳን የተጻፈበት ዕብራይስጥኛው ሲታይ ወደ እኔም ወደ ወጉኝም ያሉ ነው የሚለው። ከምዕራፍ 12 ላይ ከአንድ ጀምሮ እስከዚህ እስካነበብኩት ቁጥር 10 ድረስ ብትመለከቱ እግዚአብሔር የሚለውን ቃል ብታዩ 7 ጊዜ ተጠቅሷል። 7 ጊዜ ይሆዋ 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 የሚለው ስም ነው ያለው። ይህ ስም ከእግዚአብሔር በስተቀር ለማንም የማይሰጥ ስም። ኤልሻዳይ፣ አዶናይ፣ ኤሎሄም እንደዚህ የሚባሉት ስሞች ለተለያዩ አማልክቶች ተሰጥቶ የሚውልበት ጊዜ ይታያል። ይሆዋ የሚለው ስም ግን ለማንም ጣዖት ተሰጥቶ የማይታወቅ ስም፣ አይሁዳውያኖች ሊጠሩት የሚፈሩት ስም ነው። ይህ ስም በዚህ ቦታ ላይ ይሆዋ 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 ይላል። ይሄ ይሆዋ ይህንን ትንቢት በዘካርያስ ውስጥ የሚናገረው ወደ እኔም ወደ ወጉትም ያለው ይሆዋ ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። በሬዲዮ ባስተማርኩት ተከታታይ ትምህርት ይሆዋ ኢየሱስ የብሉይ ኪዳኑ ይሆዋ በአዲስ ኪዳን ኢየሱስ እንደሆነ የብሉይ ኪዳን ይሆዋ የሚሉ ጥቅሶች ለኢየሱስ ሁለው በተደጋጋሚ ይታያሉ። እግዚአብሔር የተመሰገነ ይሁን። ስለዚህ ኢየሱስን ያውታል ወደ ወጉትም ያሉ። በራእይ መጽሐፍ ላይም ተጠቅሷል። አይንም ሁሉ የወጉትም ሁሉ ምን ያረጋሉ? ያያሉ። በዚያን ጊዜ በኢየሩሳሌም ላይ የተሰበሰቡትን ሊጋደል ሲገለጥ በይሁዳ ላይ የንስሐ መንፈስ ያመጣል። ኢየሱስ ታዳጊ ሆኖ ሲመጣ እንዴት ያለ ሁኔታ እንደሚሰማቸው ተመልከቱ። እንዴት እንደሚያለቅሱ ተመልከቱ። ምን አይነት ጸጸት እንደሚሰማቸው ተመልከቱ። ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል። ሰውም ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል። በዚያን ቀን በመጊዶ ሜዳ እንደነበረው እንደ ሃዳድ ሪሞን ልቅሶ ታላቅ ልቅሶ በኢየሩሳሌም ይሆናል። እንዳለ እስራኤል ህዝብ ታላቅ እንባ ይታጠባል። ወገኖቼ ምድሪቱ ታለቅሳለች። ህዝቡ ሁሉ በንስሐ መንፈስ ይሞላል። ምዕራፍ 13 ተመልከቱት። በዚያን ቀን ለዳዊት ቤትና በኢየሩሳሌም ለሚኖሩ ከኃጢአትና ከርኩሰት የሚያነጻ ምንጭ ይከፈታል። ይሄ የአርማጌዶን መጨረሻ ላይ ነው። እዚህ ላይ ቤተ ክርስቲያን አለች መነጠቅ ይካሄዳል ብሎ እንዴት ነው ማሰብ የሚቻለው? የቱ ጋ ነው የምንሸነቀረው መነጠቅን? እዚህ ቦታ ላይ የቱ ጋ ታስገቡታላችሁ? እንዴት ሊገባ ይችላል? የለም፣ ምንም ነገር የለም። በራእይ የለም፣ በዚህ ቦታ የለም፣ በሌላ ቦታ የለም። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ላይ ወደ እኔም እመጣ ዳግመኛ እመጣለሁ ወደ እኔም እወስዳችኋለሁ የሚለው ይሄ ሁሉ ከሚከናወነው ነገር ጋር እንዴት ይሆናል? እስራኤልን እየታደገ እነሱ ንስሐ እየገቡ መታደስ እየተካሄደ እንዴት ነው እኛን ይዞ የሚሄደው? ክርስቲያኑን በቤተ ክርስቲያን አባልነታችን ነው በመንድ ነው ተለቅመን ምን ሄደው እንዴ ያለ ስፒሪቹዋል ሪስቶሬሽን እየተካሄደ ይሄ መምጣቱ ንሳ ያስገባቸው ለምን አይሄዱም እነሱ ሊቀሩ ነው ማለት ነው መነጠቅ በዚያን ጊዜ በህይወት ያለ የዳነ ሰው ሁሉ ከሆነ እነሱም ሊነጠቁ ነው ማለት ነው አይደለም ኢየሩሳሌም በስፍራዋ በክብር ተቀመጣለች መጽሐፍ ቅዱስ ይናገራል ኢየሩሳሌም ከዛ በኋላ በሚደንቅ ሁኔታ ተታደሳለች ምድር እግዚአብሔርን በማወቅ ትሞላለች የሰው ልጆች ሁሉ እግዚአብሔርን ያመልኩታል እግዚአብሔር የተመሰገነ ይሁን ኃጢአተኛ ጠንቋይ መተተኛ አጣዖታት ሁሉ ይጠፋሉ ሰዎች ማረሻቸውን ያጠፋሉ የጦር መሳሪያቸውን የጦር መሳሪያዎቻቸው በሙሉ የርሻ መሳሪያዎች ይሆናሉ አንበሳውን አውሬውን መፍራት ይቀራል እና ሰዎች እርስ በርሳቸው ሰላም ይሆናል ምድር እግዚአብሔርን በማወቅ በመትሞላበት በክርስቶስ መንግስት ጉዳት የሚባል ነገር የለም ክብር ለእግዚአብሔር ይሁን አያችሁት ሰይጣን ይታሰራል አሳች የለም ለምንድን ነው የሚሆነው ለምን ሺህ አመት ይኖራል እኔ አንዱ ወዳጄ ዱሮ ስንጫወት በዚህ ጉዳይ እንዴ ተስፍሽ አሁን ከልብ ነው በዚህ መሬት ላይ ኢየሱስ ይነክሳል ብለ ትላለህ አለኝ እንዴ ምድርን የፈጠረው እሱ መሆኑን ኮረስቶ ነው እንዴ ምድር ምን አጠፋች እግዚአብሔር ሰራት ርኩስ ልናረጋት ነው እንዴ ደሞ ምድርን ያረከስናት እኛ ነን እግዚአብሔር እጁን ሲዘረጋ ምድር እንኳን ዛሬ ከና ኃጢአቷ እንኳን እስቲ ጫካ ሄዳችሁ እስቲ ዛፉን ተራራውን ተመልከቱ እንዴት ደስ ይላል እግዚአብሔርማ ሲመጣ ኃጢአትማ ሲጠፋ ሰይጣንማ ሲታሰር ምድር ውብማ ተሆንበት ምክንያት ምንድነው እግዚአብሔር የፈጠራትን ምድር ሲያድሳት ታምራለች በሺው ዓመት የክርስቶስ መንግስት እነዚህን ሳይገቡት አይሁዳውያኖች ወደ እግዚአብሔር መንግስት ይገባሉ ክብር ለእግዚአብሔር ይሁን ለአብርሃም የገባው የተስፋ ቃል ይፈጸምላቸዋል ለዳዊት የገባው የተስፋ ቃል ይፈጸምላቸዋል ይሄንን በስፋት ወደፊት ለማሳየት ሞክራለሁ እግዚአብሔር የተመሰገነው ስለዚህ ወደ እኔ መጥቼ ወስዳችኋለሁ የሚለውን ኢየሱስ ክርስቶስ በታላቁ መከራ ጊዜ አይሁድን ለመታደግ የሚመጣውን መምጣት ቤተክርስቲያንን ለመውሰድ ከሚመጣው መምጣት ጋር ለማያዝ እጅግ በጣም አስቸጋሪ ነው አይ ዶንት ኖ እኔ በጣም እንደዚህ ያለ ነገር ለባይምሮይ ለማስተናገድ ይቸግረኛል እግዚአብሔር የተመሰገነው ስለዚህ ኢየሱስ ክርስቶስ ጌታችን ሊወስደን ይመጣል ይሄ ልዩ ተስፋ ነው ማስጠንቀቂያ እንግዲህ ይሄ ነገር እኔ ልብ እንዳሳረፈ እናንተን የሚያሳርፍ ከሆነ ውድ የጌታ ልጆች መነጠቅ ምልክት የለውም መቼ እንደሚሆን ምልክት የለም ለዳግመኛ ምጽአቱ ምልክት አለ ምልክቶች ተነግረዋል መነጠቅ ግን ኤኒ ታይም ሊሆን ይችላል እዚህ ሆነ ሊሆን ይችላል ከዚህ ወጥተ ሊሆን ይችላል እግዚአብሔር ይሄን ተስፋ እንዳይጨልምብን ይጠብቀልን እንደሚሄዱ ሰዎች እግዚአብሔር እንድንኖር ይርዳል እንደሚሄዱ ሰዎች እንድንኖር ኤኒ ታይም እቤታችሁ የለፋችሁበትን ሁሉ እኔ በጣም ወዳቸውን ላይብረሪን በሙሉ እንዳለ ጥየ ነው መሄደው ሃሌሉያ እንደውም በቀደም ሳስብ ነበር መነጠቅ በሚካሄድበት ጊዜ በዚህ ቤት ያለውን ብዙ መንፈሳዊ ሀብት ስላለ እንድትጠቀሙበት አደራላችኋለሁ ብዬ ልለጥፈው ብዬ ነበር እምነቴ ነው ምነግራችሁ ለሚቀሩት እኔ እንደውም አንድ ነገር በጎላ መንገድ በእንግሊዝኛ ጽፌ ላድርጎ ይያልኩ ነበር አም ቴሊንግ ዩ እነቴ ነው ምነግራችሁ እንነጠቃለን አው ሄኖክን የነጠቀ እግዚአብሔር አይደለም ኤልያስን በሳት ሰረገላ ባውሎ ነፋስ ብድግ አርጎ ይዞ ሄደ እግዚአብሔር እኔና እናንተን በእያለንበት ቦታ ይወስደናል ተኝታችሁ ብትሆኑ ይወስዳችኋል በመኪና መንገድ ላይ በአይሮፕላን ብትሆኑ የትም ሁኑ የትም ጌታ ኢየሱስ የርሱ ይሆኑትን ያቃል እግዚአብሔር ይመስገን ይሄን ተስፋ በሚያጨልም ሁኔታ የዚህን ምድር መኖር ትልቅ ጉዳት ነው እግዚአብሔር ይሄን እንድናስተውል ይርዳን ይሄንን ተስፋ በውስጣችን እንድንጠብቅ ይርዳን ውድ ወገኖቼ ባንዳንድ ነገር እነዚህ ያለ ይሄ እጅግ የከበረ ነገር ነው ሲሪየስ የሆነ ክርስቲያናዊ ህይወት በዚህ ጉዳይ ላይ ይሄ ነገር ኑሯችሁን ሊነካ ሊለውጥ ሊገዛ በሚችል መንገድ እንድትኖሩ የምትፈልጉ ከሆነ እግዚአብሔር ሆይ ይሄ ሰባኪ በጣም ጠንካራ በሆነ መንገድ ተናግሯል ልቤ አልተረታም በሚትሉት ነገር ጌታ ለምኑት አሳየኝ ይሄ ነገር ምንድነው በሉት እግዚአብሔር ሊመክራችሁ ሊያሳያችሁ ይችላል ኢየሱስ ይመጣል ክብር ለእግዚአብሔር ይሁን ኢየሱስ ይመጣል ኑሯችን እንደሚሄዱ ሰዎች መሆን አለበት አዎ ስራን ፈታም ባለፈው እንደነገርኳችሁ አንዳንድ ክርስቲያኖች ጌታ ይመጣል ብለው መስራቱን ላቆሙበት ጊዜ ነበር እና ሐዋርያው ጳውሎስ ተሰሎንቄ ሰዎች የነበረ የቸገራቸው የማይሰራይ ብለው የሚጽፉባቸው ምክንያቶች አንዱም ይሄ ነው እና በቃ ጌታም ይመጣ ከሆነ በቃ ያለንን አንተ በቂ ነገር አለ ይችኑ ይበላላን እስኪ መጣ ድረስ እንኑር ይያሉ ምክንያቱም ጌታ በደጅ ነው ብለው ይጠብቁ ነበር እና ጌታ እንግዲህ ይሄን ያህል 2000 ዓመት አሁን ቆይቷል ለምን ያህዛብ ሙላት እንዲሆን ነው ያህዛብ ሙላት እስኪሆን ድረስ ማንም እንዳይጠፋ ወዶ ነው ጌታ የተመሰገነ ይሁን ያህዛብ ሙላት እኔ አልደንም ነበር እናንተ አትዱንም ነበር ጌታ ቀደም ብሎ መጥቶ ቢሆን ኖሮ እግዚአብሔር የተመሰገነ ይሁን ስለዚህ ብዙ ክርስቲያኖች ምን ይላሉ የጌታ መምጣት ሲሆን ተማሪም ትምርቱን ያቆማል አይኔ ጌታ መጣ ከሆነ ብሎ ትምርቱን ማቆም ይፈልጋል ትዳርም ይመሰርተው አይኔ ምንም ባላገባም ግዴለኝም በቃ ጌታ ይመጣል ብሎ የሚልበት ሁኔታ ይኖራል እንግዲህ እንደዚህ ቢሆን እንዴት ያለ ስተት እንደምንሰራ ተመልከቱ በሐዋርያት ዘመን ጀምሮ በቃ ጌታ ይመጣል በሚለው ሁኔታ ማግባት ቢቀር መማር ቢቀር መስራት ቢቀር ቤተክርስቲያን ለስንፍና ምክንያት ልትሆን ትችላለች እንደዚህ እንዳናደርግ መጽሐፍ ቅዱስ ያዘናል ምክንያቱም በቃል ቢሆን በስራ ቢሆን የምናደርገውን ሁሉ ለጌታ ለኢየሱስ ክብር ያደረግን መኖር እንዳለብን መርሳት የለብን ብዙ ክርስቲያኖች ይሄንን የስንፍና ሐሳብ የሚያስተናግዱበት ትልቁ ምክንያት ምን እንደሆነ ታውቃላችሁ ኑሯችንን መንፈሳዊና መንፈሳዊ ያልሆነ ለጌታ የሆነና ለጌታ ያልሆነ ብለን ስለምንለይ ነው ነገር ግን ጓሮ ድንች በተክል ለእግዚአብሔር ነው መተክለው ቤቴን ጓሮዬን ባበጅና ባሳምር ለእግዚአብሔር ነው you know what ሚስጥሩን ታቃላችሁ ሁለተኛ ቆሮንቶስ ምዕራፍ 5 ላይ አንዱ ስለ ሁሉ ሞተ እንግዲያስ ሁሉ ሞቱ በህይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለማን እንዳይኖሩ ለራሳቸው እንዳይኖሩ ሞተ በለብስ ለጌታ ነው በበላ ለጌታ ነው ከፍ ብል ለጌታ ነው በዋረድ ለጌታ ነው ክብር ለእግዚአብሔር ይሁን ነግጄ ባተርፍ ለጌታ ነው ተመረብ በመረቅ ለጌታ ነው ሃሌሉያ ስለዚህ በዚህ ምድር ላይ እግዚአብሔር ባስቀመጠኝ ስፍራ ሁሉ ለእግዚአብሔር ክብር እኖራለሁ ምንኛ መንግስተ ሰማይ ልንሄድ አይደለም እንዴ ምን እዚህ ያለፋን ምን ጥቅም አለው ብላችሁ እንዳትሉ ወድ ወገኖቼ ማንብላችሁ ነው እግዚአብሔርን ቃል ልብ ብላችሁ ስሙ መጽሐፍ ቅዱስ ምን እንደሚል ምን እንደሚል ተመልከቱ ቆላሲስ ምዕራፍ 3 የእግዚአብሔር ቃል የሚለውን ልብ በሉ በቆላሲስ ምዕራፍ 3 ላይ እንደዚህ ይላል ቁጥር 22 ጀምሮ ባሪያዎች ሆይ በቅልብ ጌታን እየፈራችሁ እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ ሳትሆኑ በስጋ ጌቶቻችሁ ለሆኑ በሁሉ ምን አርጉ ታዘዙ ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉት አሁን ባሪያ የሆነ ሰው እግዚአብሔር ያሳያችሁ መጽሐፍ ቅዱስ የሚናገረው ስለ ባሪያ ነው ባሪያ የሆነ ሰው የጌታው ንብረት ጌታው ንብረት ቁጥር ቢሉት ባሪያውንም አንድ ንብረት አድርጎ የሚቆጥረው ሰው ነው እንግዲህ ተመልከው ደሞዝተኛ አይደለም እኛ እኮ ለደሞዝ ነው የምንኖረው ወገኖቼ ከፋም ለማም ጌታ ካልመጣ እኮ የሰራንበት ደሞዝ እኮ እናገኛለን አይደለም እንዴ ኑሯችሁ ምታሻሽሉ ለራሳችሁ ለቤተሰባችሁ ሁሉ ጥቅም ይሆናል ከጥቅሙ ውጪ ነው የምንመለከተው አሁን ይሄ ባሪያ የሆነ ሰው የሚያገለግለውን ጌታውን እንዴት ማገልገል እንዳለበት ነው የሚነግረው ተመልከቱት በስጋ ጌቶቻችሁ ለሆኑ በሁሉ ታዘዙ ይላችኋል ለምን በቅን ልብ ጌታን እየፈራችሁ እንጂ ለሰው ደስ እንደምታሰኙ ለታይታ አታድርጉት ይላል ምክንያቱ ምንድነው ይላል ቁጥር 23 ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉት። በትጋት በሉስቲ ጌታ ይመጣልኛ ጌታ ይመጣል ይያልን አይደለም ኖርያል። በትጋት አድርጉት ለምን? ከጌታ የርስትን ብድራት እንድትቀበሉ መንግስተ ሰማይ ሲወስደን ጌታ ኢየሱስ ክርስቶስ ከዚህ ምድር ሲነጥቀን የርስት ብድራት የምናገኘው based on your faithfulness in your workplace. በሥራ ቦታችሁ እግዚአብሔር ባስቀመጣችሁ ለጌታ ክብር በኖራችሁት ይሄን ማረገው ለጌታ ነው። እግዚአብሔር የተመሰገነ ይሁን። ብዙ ጊዜ የሹ ምግብ ስትሰራ ትጸልያለች የጌታን ስም ጠራለች ምግቧም ይጣፍጠው ለዚህ እንደሆነ ማወቅ አለባችሁ። እና ምንድነው ለጌታ ክብር በጣም ደስ ይለኛል ለጌታ ክብር ነው። ሰዎች መተው ስትሰራ እየዘመረች ነው መሰራው። እና እኛም ስናደርግ በመሰሩበት ቦታ ለጌታ ክብር ነው ወገኖቼ ማድረግ ያለብን ለጌታ ክብር። እኔ በከቨናንት ጋስፕል ሚኒስትሪ አስተማርኳቸውን እጅግ የከበሩ ሰዎች 31 ጊዜ ሰማ ነው የሚሏቸውን ካሴቶች ያስተማርኩት ጃኒቴሪያል ስራ እየሰራው ጃኒቴሪያል ስራ እየሰራው በልሳን እየጸለይኩኝ ወገኖቼ የጸዳት ስራ እየሰራው ልነግራችሁ አልችልም። የእግዚአብሔር ጸጋ ላይ የመጣ ስራይና ቆምና ጸሎት ውስጥ ገባለሁ። ማስተዋሻ አለኝ ሁሉ ጊዜ እጽፋለሁ። የምሰራበት ስራ ከእግዚአብሔር ጋር መገናኝበት እንጂ ስጋዊ ስራ እንደሆነ አላየሁትም። እግዚአብሔር የተመሰገነ ይሁን። አያችሁት እንግዲህ ወገኖቼ ቤተ ክርስቲያን ስትሆኑ መጣለው አላለም ኢየሱስ? ስራ ሆኜም ይመጣ ከሆነ እንዴት ሆኖ ይምጣ? ምን እየሰራው ምን በምን ሙድ ውስጥ ያለው ጌታ ይምጣ? ስለዚህ ስራ ስትሰሩ የትም ቦታ ብትሆኑ ለእግዚአብሔር አብ ክብር በጌታ በኢየሱስ ክርስቶስ ስም በንግግር የሚሰራ ነገር ቢሆን በንግግር የሚደረግ ነገር ቢሆን በእጅ የሚሰራ ይሁን በገንዘብ የሚሰራ ይሁን ሁሉን ለእግዚአብሔር ክብር አድርጉት። በጣም ብዙ ሰዎች ክርስቲያኖች እንዲሁ በመላሳቸው ብቻ ሊከብሩ ይፈልጋሉ። ትጋት ካላሳየ እንዴት ነው የሚሆነው? እግዚአብሔር የሰነፎች አምላክ አይደለም። ክብር ለእግዚአብሔር ይሁን። ማርቲን ሉተር ኢየሱስ ክርስቶስ ነገ ቢመጣ ምን ታረጋለ ሲሉት የዛ የጥድ ዛፍ ተክላለዋል ችግኝ ተክላለዋል። የጥድ ዛፍ ለመብቀል ረጅም ጊዜ ነው የሚፈጅበት። ግን በዚህ ሀገር ሚሽነሪ ሆነው ኢትዮጵያ የሚመጡ ሰዎች ያንን ያሉበትን የሚሽን ስራቸውን ጨርሰው ወደ ሀገራቸው ሊመለሱ ሲሉ የተከሏቸውን አትክልቶች አይነቅሏቸውም ማጠጣትም አያቆሙ ይኮተኩታሉ ያጠጡታል ኬር ያረጋሉ። ተመልሰው እንደሚመጣ ረጅም ጊዜ እንደሚኖር ነገም እዚህ እንዳለ ሰው አርገው ኬር ያረጉታል። የሜዳ አበቦችን የሚያለብሰውን እግዚአብሔርን ይገናኙታል። ነዛን የተከሏቸውን አበቦች ውብ የሚያረጋው እግዚአብሔር ጋር አብረው የሚሰሩ ናቸው። አምልኮ ቤተክርስቲያን ውስጥ ያለ ስርዓት ብቻ አይደለም። ሰው በሚሰራው ሁሉ እግዚአብሔርን ያመልካል። እግዚአብሔር የተመሰገነ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ ይመጣል። በንቃት በትጋት ለመኖር የሥራችሁ ገበታ ቦታ አምልኮን ሊነፍጋችሁ የሚችል ስጋዊ አድርጋችሁ አታድርጉት። የእግዚአብሔር ሰውነታችሁን ተጠብቃችሁ ኤኒ ታይም ልትነጠቁ ውድ ወገኖቼ በታላቁ መከራ ዘመን ንስሐ ገብቶ ብዙዎች እንዲድኑ ምን ወሰደው ይሄን ሰው ብናደርገው ባስማታይል ተወሰደ ብለው እንዳይሉ ህይወታችሁ ክርስቲያን ነበር ቢሉ ጥሩ ነው። እግዚአብሔር ይመስገን። አያችሁት የመታደስ የመመለስ ለብዙዎች ምክንያት ይሆናል። ኢየሱስ ይመጣል። ክብር ለእግዚአብሔር ይሁን። እግዚአብሔር ስም የተባረከ ይሁን። ስለዚህ ይሄ ትልቅ ተስፋ ስለሆነ ላይትሊ የምንመለከተው አይደለም። አብሮት የሚያስፈልግ የመጨረሻ ነገር ይሄን ተስፋ ጠብቀን ለመኖር በውስጣችን ጸሎት ቀድም እንዳልኳችሁ ስለ ጸሎት እናይና እንጨርሳለን። ሉቃስ ወንጌል ቀድም እንደተመለከትነው በምዕራፍ 21 ላይ የእግዚአብሔር ሰው ሉቃስ እንዳስቀመጠልን ኢየሱስ ክርስቶስን የተናገረውን እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅን ፊት ለመቆም እንድትችሉ ስትጸልዩ ሁሉ ጊዜ ትጉ። ጌታ ኢየሱስ ወደዚህ ምድር ከድንግል ማርያም በተወለደበት ጊዜ ማንነቱን የተገናኙት ኢየሱስ ክርስቶስን ሁለት ሰዎችን ምሳሌ አድርገን መውሰድ እንችላለን። የሚጸልይ ሰው መንፈሱ ይሾራል። የሚጸልይ ሰው መንፈሱ ይነቃል። ጸሎት የሰውን መንፈስ ያነቃል። መንፈሳዊ ሴንስ የማድረግ አቅማችን ይዳብራል። ሰው ሲጸልይ መንፈሳዊ ዲሰርንመንቱ ሻርፕ ይሆናል። ብዙ ስትጸልዩ ፔኔትሬቲቭ የሆነ አንደርስታንዲንግ ይኖራችኋል። ኃይል በውስጣችሁ ስለሚያልፍ በዙሪያችሁ ላለው ነገር ወላፈን ውስጥ እንደሚገባ ነው የጠላት ኃይል በዙሪያችሁ የሚሆነው። ጸሎት ከእግዚአብሔር ጋር ያለንን ግንኙነት መንፈሳዊ እንቅስቃሴ በውስጣችን የሚካሄድበት ስለሆነ ብዙ አቅም አላችሁ ኃጢአትን ለማሸነፍ፣ ስጋዊነትን ለመርታት፣ እግዚአብሔር በማይወደው ነገር ከመጠመድ ሁሉ ትድናላችሁ። ጸሎት በጣም ትልቅ ኃይል አለው። የጻድቅ ሰው ጸሎት በስራዋ ምን ታረጋለች? እጅግ ኃይል ታደርጋለች ይላል። ስለዚህ ስንጸልይ ብዙዎቻችን ችግሮቻችን የቀሰቀሱትን ጸሎት ብቻ ነው የምንጸልየው። ችግር ከሌለንስ እንደ ሐናኤል ነው የምንለው። አኔል ለምን ጸለይኩ አልኩት አንድ ጊዜ ድሮ ገና ልጅ ይያለ። እኔ ምን ሁሉም ነገር እናንተ አርጋችሁልኛልና እግዚአብሔርን ለምን አስቸግረዋለሁ? ምንም አይ ዶንት ኒድ ኤኒቲንግ አለ። ኒድ ቤዝድ የሆነ ጸሎት ነው በልጅነቱ የሚያስበው ነበር። ኒድ ቤዝድ እና ቢቸገር ሊጸልይ ለምን ነው ማለት ነው አይደለም። ጌታ ኢየሱስ ዳግመኛ የሚመጣ ከሆነ የሚሄዱ ሰዎች የሚጸልዩትን ጸሎት መጸለይ መጀመር አለበት። የሚነጠቁ ሰዎች የሚጸልዩትን ጸሎት መጸለይ አለብን። መሄዳችንን ፎከስድ ሆነን አላማ አርገን ታርጌት አድርጎ መኖር መለማመድ አለብን። ስንተኛ ጌታ ኢየሱስ ክርስቶስ እንደሚመጣ እያሰብን መተኛት አለብን። ይሄ ተስፋ ሁልጊዜ በውስጣችን መጠበቅ አለበት። የእግዚአብሔር ስም የተባረከ ይሁን። ስለዚህ በዚህ ቦታ ላይ ምን ይላል? እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ። የሚጸልይ ሰው ጸጋ አለው። እንመልከት ስምዖን እንዴት ያለ አይነት ሰው እንደነበረ። አያችሁት? መንፈሳዊ ህይወት ምን አይነት እንደሆነ መሰረታዊ የሆኑ ባህሪያቶችን ከዚህ ከእግዚአብሔር ሰው እናያለን። በሉቃስ ወንጌል ምዕራፍ 2 ላይ ይሄ ሰው ቁጥር 25 ላይ ስለሱ የተጻፈውን ተመልከቱ። እነሆም በኢየሩሳሌም ስምዖን የሚባል ሰው ነበር። ይህ ሰው የእስራኤልን መጽናናት ምን ያደርግ ነበር? ሽማግሌ ነበር ወገኖቼ። ምን እንደሚጠባበቀው? የእስራኤልን መጽናናት። እኔና እናንተ ምን እንደምንጠብቀው? የኢየሱስን መምጣት። ክብር ለእግዚአብሔር ይሁን። የኢየሱስን መምጣት ልክ እንደኔና እንደናንተ እኮ ነው። ይጠባበቅ ነበር። መጠበቅ በመንፈሳዊ ነገር እንደዚህ ያለን ተስፋ መጠበቅ ብዙ ጉልበት ብዙ ኃይል ይጠይቃል። ብዙ ኃይል ብዙ ጉልበት ይጠይቃል። ሰዎች ሰርጋቸውን በናፍቆት የሚጠብቁ ሰዎች ብዙ ኢነርጂ ይጠይቃል። ያንን የሰርጋቸውን ቀን ዳይናሚክ ለማድረግ አለ አይደለም፣ ለዛ ጉጉት ያላቸው የሚያንቀሳቅስ ኃይልና ጸጋ አለው። ጉጉት ከሌለ ግን ይሄ ሁሉ ሊሆን አይችልም። የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ትጉ ነበር ይላል። መልካምን ዘመን ለማየት ሰዎች ምላሳቸውን ከክፉ መከልከል አለባቸው። የጻድቅ ህይወት መኖር አለባቸው። እግዚአብሔር ከሚያዝንበት መንፈሳዊ ካልሆነ አካሄድ መጠበቅ አለባቸው። ጻድቅና ትጉ ነበር ይላል። የጽድቅ ህይወት ለስንፍና አይሆንም። ጻድቅና ትጉ ነበር፣ መንፈስ ቅዱስም በርሱ ላይ ነበር ይላል። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ በርሱ ላይ ነበር ማለት ምን ማለት ነው? በቃ ደስ ብሎታል ማለት ነው። መንፈስ ቅዱስ ተመችቶታል የሰውዬ ማለት ነው። መንፈስ ቅዱስ ስለተመቸዋል ለምን? ጻድቅ ነው፣ ትጉህ ነው፣ ኮንሲስተንት ኮንቲኒየስ የሆነ ህይወት አለው። ስለዚህ እግዚአብሔር መንፈስ ስላው ላይ ነበር። አያችሁት? እንደዚህ ነው እኛ መሆን ያለብን። እግዚአብሔር ይሄ እንዲሆንልን ይርዳን። መንፈስ ቅዱስ በርሱ ላይ ነበር። አያችሁት? ጌታ የሚሰጠውን በጌታም ቀን በጌታም የተቀባውን ሳይ ሞትን እንዳይ በመንፈስ ተረድቶ ነበር። እላው ላይ ስለነበረ ደል ፕሬዘንስ አልነበረም፣ ዳይናሚክ ፕሬዘንስ ነው። ይሲ ያለበትን ዘመን እንዲያስተውሉሉ ጌታ ያደረገው ሰው ነው። ኢየሱስን የማየት እድል እንዳለው በእድሜው እንደማይሞት ኢየሱስን ሳይ ይነገረው ነበረ። መቼ የት ነበረ? ኢየሱስ በመጣበት ጊዜ እቤቱ ነበር። አያችሁት? እቤቱ ነበረ። ነገር ግን የእግዚአብሔር መንፈስ በላው ላይ ስለነበረ ተመልከቱት፣ እቤት ሳለ ሲጸልይ አይደለም መንፈስ ቅዱስ ላው ላይ የነበረው። ቤተ መቅደስ ሲሆን አልነበረም የነበረው፣ እቤትም ሳለ ላው ላይ የነበረው የእግዚአብሔር መንፈስ ስለነበረ የእግዚአብሔር መንፈስ ብድግ ሲል ታየው። እኔ በህይወቴ አረሳም ይሄን ነገር እኔ በዚህ ሰው ህይወት ውስጥ የሆነው እኔ እንደገጠመኝ ነው ልላችሁ አልችልም። አንድ ጊዜ የእግዚአብሔር መንፈስ እንዴት እንደሚመራ በጣም የሚያስደንቅ ነው። ሁለት ዩኒክ ነገሮች በጣም ትዝ ይሉኛል። አስመራ ዘመቻ ያለው አንድን ሰው በራእይ አየሁት። እኔ ይህን ሰው አላቀውም እና አስመራ ዘመቻ ከመሄደ በፊት አንድ መንፈሳዊ ስብሰባ ላይ ቆሞ ሲመሰክር እዛ ኋላ ተቀምጬ አይቼዋለሁ። ዘመቻ ቦታ አዝማች ሆኖ ተማሪዎች አዝማች ሆኖ የገጠመውን ነገር ያየውን ነገር ነው የሚናገረው። በጌታ እንዴት እዛ በብዙ ችግር ውስጥ ጌታ እንዳመለኩ ይናገር ነበር። እኔ ላናገረውም ላጫውተውም አዲስ ክርስቲያን ነኝ፣ ምስክርነቱን ሰምቼ ነው። ብዙ ሳልቆይ የአስመራ ዘመቻ ተልኬ ሄድኩኝ ማለት ነው። እና እዛ አስመራ ዘመቻ ላይ ያለው ከብዙ ጊዜ በኋላ አንድ ቀን በውኔ ያን ሰው አገኘሁት። እና ሳገኘው በጣም ለሰው መግለጥ አስቸጋሪ ነው። አቀፍኩት። መቼም እንደዚሁ ስሙኝ፣ በቃ ግራ ካገባችሁ እግዚአብሔር ይግለጥላችሁ። እና አቀፍኩትና ሳምኩት። ሪሊ ሰው ይህን ወንድም ያገኘሁበት ሁኔታ ተኝቼ በህልሜ አይደለም። It's very odd ለሰው ለመናገር ወይም ስጸልይ በራእይ አይነት አይደለም። በመንፈስ አገኘሁት። እንዴት ልበላችሁ? ከዚህ በላይ ማለት አልችልም። ለኔውም ራሱ መግለጥ ያስቸግረኛል። እና በደንብ አቀፍኩት፣ ሳምኩት። ያን ወንድምነታችን እየገባን ነው የተቃቀፍ ነው። ከዛ የት ነበር ያገኘሁት ብዬ በአይምሮ ማሰብ ጀመርኩና ስፈልግ በመንፈስ ያያችሁትን ነገር በታይም ለማስቀመጥ is very very difficult አንዳንድ ጊዜ። እና የት ነበር ያገኘሁት? እንዴ ቸርችም አላየሁትም። የት? በጣም ተምታታብኝ። ምንድን ነው አይምሮ? እንዴት ነው የሆነው? እንዴት ነው ይሄ የሆነው? ከሪያሊቲ ጋር ካለውበት ህይወት ጋር ላያይዘው አስቸገረኝ። ምንም ላረገው ማልችል ነገር ስለሆነ ራይ ሊሆን ይችላል ብዬ ተቀብየው አለፈ። አንድ ቀን ቁጭ ብያለሁ ቤተ ክርስቲያን ውስጥ። ብዙ ሚሊተሪ ወንድሞች፣ ኤርፎርሶች፣ እነዚህ ሲቪሎች አሉ እና እኛ የምንሄድበት ስለሌለን ዘማች የሆነ ብዙ ህዝብ አለ እዛ። ቸርች አምልከን በራፍ ላይ ቁጭ ብለን ቸርቹ ፕሮግራም አልቋል፣ ሰው ወደ የቤቱ ሄዳል። ቁጭ ብለን እናወራለን። እያወሩ እያለ እነዛ ቅዱሳን ልቤ ከነሱ ጋር ሲለይ ይሰማኛል እና በመንፈስ እውነቴን ነው የምነግራችሁ፣ በመንፈስ የእግዚአብሔር መንፈስ በቃ ወደ ውጪ፣ እንዴት እንደማስረዳችሁ አላቅም። ከእኔ ለአንድ ነገር ተነስቶ ብቻ ወደ ውጪ ወጣ ልበላችሁ። ገለጻውን ትቼ ተከትዬ ወጣው። ሪሊ እውነቴን ነው የምነግራችሁ። ይሄ ከእኔ ላይ የሚሄደውን ነገር ላየው የምችል ይመስላል፣ ግን ማየው አይደለም፣ ግን አውቀዋለሁ እንደማየው ያህል ወጣው። ለምን እንደወጣው አላቅም። ልክ ስወጣ ያ ወንድ በዛ ቸርች በራፍ ላይ ሲያልፍ አየሁት። ያንን ራእይ ረስቼዋለሁ? ወንድም አልኩትና አስቆምኩት። እየቸኮለ ነበር የሚሄደው፣ ያስኩት። ልክ በዛ ራእይ እንዳየሁት አቀፍኩት፣ ሳምኩት። ማንህም አላለኝም፣ ደስ ብሎ ታቀፈኝ። ልክ ሳየው ገባኝ። ቸርች ጠፍቶ ነው አይደለም የምትፈልገው አልኩት። አሁን ስንት ጊዜ እኮ ቸርች ስፈልጋለ፣ ና ግባ አልኩት። እዛ ከወንድሞች ጋር ተቀላቀለ። እግዚአብሔር ይመስገን። ይሄ ትንሽ ነገር ነው። ኢየሱስ ሲመጣ ሚስ እንዳናረገው መንፈስ ቅዱስ እንዴት እንደሚያረገን ተመልከቱ። ስምዖን እቤቱ ነበር ያለው። ኢየሱስን ማርያምና ዮሴፍ ናቸው እያዙት እየሄዱ ያሉት። እኔና እናንተ ላይ መንፈስ ቅዱስ ከሌለ ለእግዚአብሔር የማይመች አስተሳሰብ፣ አመለካከት አይደለም ውስጣችን በሙሉ ለመንፈስ ቅዱስ ፍሬ የማይመች ነገር ተሰግስጎብን እንዴት ነው መንፈስ ቅዱስ ላያችን ላይ የሚያርፈው? እያሳዘን ነው እንዴት እንኖራለን? ሕይወታችንን እግዚአብሔር እንድናስተካክል ይርዳል። አያችሁት? ቅዱሳን በስጋም በነፍስም በአይምሯቸው በሁለመናቸው እንዲቀደሱ መጽሐፍ ቅዱስ የሚያዝበት ምክንያት ጌታ ስለሚመጣ ነው። ለሙሽርነት ቀኗ ሴት እንደምትዘጋጅ እኔና እናንተ መዘጋጀት አለብን። ውድ ወገኖቼ ኢየሱስ ይመጣል። ኢየሱስ ይመጣል። መነጠቅ አለ። መነጠቅን የሚክድ የለም። ከመከራ በኋላ በፊት መሃል በሉት በፈለገ ጊዜ መነጠቅ አለ። ድንገት ነው የምንነጠቀው። ምን እንደማምነው ደጋግሜ እንዳስተማርኳችሁ ይሄ መቼ እንደሚሆን አይታወቅም። ውድ ወገኖች, I don't know how long we'll be here, but soon, very soon, we'll be with Jesus. እግዚአብሔር የተመሰገነ ይሁን። ለዛ ቀን ለመዘጋጀት the most crucial ነገር ጸሎት the most crucial ነገር መንፈስ ቅዱስ በእኛ ላይ እንዲሆን። እኔ ካንዳንድ ሰዎች ጋራ ስንሆን እንደ ጸባያቸው እንሆናለን እንደ ችሎታቸው እንሆናለን እንደ አቅማቸው እንሆናለን። ከመንፈስ ቅዱስ ጋራ ስትሆኑ እንዳታሳዝኑ ተጠነቀቃላችሁ አይደለም? እና መንፈስ ቅዱስ አብራችሁ ፓርትነር ስታረጉ የህብረት መንፈስ በላያችሁ ላይ ሲሆን የእግዚአብሔር መንፈስ ሲኖር ህይወታችሁን ተጠብቃላችሁ ለምትናገሩ ተጠነቀቃላችሁ ለምታስቡ ተጠነቀቃላችሁ። የእግዚአብሔር መንፈስ ያሳዘን መኖር ይቆምልናል። እግዚአብሔር የተመሰገነ ይሁን። መንፈስ ቅዱስ በርሱ ላይ ስለነበረ በመንፈስ ወደ መቅደስ ወጣ። በምን ወጣ? በእግሩ አይደለም ይወጣ። በምንድን ነው ወጣው? በመንፈስ ወጣ። በመንፈስ ወጣ። ወላጆቹም እንደ ህጉ ልማድ አደረጉለት ዘንድ ህፃኑን ኢየሱስን ባስገቡት ጊዜ በዚያን ሰዓት እዛ ተገኘ። ኢየሱስን አቀፈው። በመንፈስ ሄዶ ስለነበረ ማንነቱን ተረዳ። ክብር ለእግዚአብሔር ይሁን። ድንቅ የሆነ ትንቢታዊ ጸሎት ጸለየለት። ፕሮፌቲክ የሆነ ፕሬየር ጸለየ። ለነ ማርያም ሁሉ እስኪደንቃቸው ድረስ፣ ለነ ዮሴፍ እስኪገርማቸው ድረስ። እግዚአብሔር የተመሰገነ ይሁን። በዚያ ስፍራ የተገኘች አንዲት ሴት ነበረች። እሷ ደግሞ ከቤተ መቅደስ አትለይም ነበር። ምን ይመስላችኋል? ጌታ ጥሩ ልማድ ቢኖራችሁ ያችን ልማዳችሁን ሰዓት ቢጠብቅላችሁ መጣበት ጊዜ ደስ አይልም? እየጸለያችሁ ቢመጣ ጌታ። መልካም ልማድ ቢኖራችሁ። እግዚአብሔር የተመሰገነ ይሁን። ይህንን ተስፋ በውስጣችን ማደስ አለብን። ቤተ ክርስቲያኑ ለሙሽርነታችን የምንዘጋጅበት ቦታ ነች። ሌላ ስራ የለንም። እግዚአብሔር የተመሰገነ ይሁን። በቃሉ ውሃ እየታጠብን በቃሉ ውሃ እየተቀደስን በጉን ኢየሱስ ክርስቶስን ሰርጋችንን የምንጠብቅበት ያንን ዝግጅት የምናደርግበት ስፍራ ነው። ኦልሬዲ መግቢያውን ፓስፖርት ተመቶልናል። ቪዛ አግኝተናል። እግዚአብሔር የተመሰገነ ይሁን። ኢየሱስ ዳግመኛ ይመጣል። እንጸልይ።